ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሕአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል። ከነስተልኝ እንደምን አመሻችሁ ቆድማችቻችን። ዛሬ ሰኞ ታህሳስ 18 ቀን 2014 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ሰኞ ታህሳስ 18 ቀን 755 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ? በርካታ የጀግኖችና አገሮዳዶች ደም የፈሰሰው የተገበረው የነበሩትን የጭቆናና ያምባገነን ስርዓቶች ለማስወገድ ነው። ዛሬም ፋኖ ህዝቡ ደሙን የሚገብረው ለሀገራችን ስርየት እንጂ ጎይቶምን በገርባ ተክቶ በጣዖት ኮሎኔል ለመረገጥ አይደለም። አረመኔ የዘረኞች መንጋ ሰማርቶ ንጹህ ህዝብን እየፈጀ ያለን አገዛዝና ቁንጮውን አወናባሽ ኮሎኔል ለቅንጣትም መደገፍ ያፈግዛል እንጂ ለሀገር ቆሙ አያሰኝም። ሲሰራው ግን ግድፈት በሚል ርዕስ የቀረበ የረቱ የፍኖተ ዴሞክራሲ ሀተታ ነው። ከዜናው በመከተል ይቀርባል። ከዚያም አጼ ምኒልክ በሰላም እጅ የሰጣቸውንና የበላይነታቸውን የተቀበለውን አልወጉም፣ ያልገበረውን ግን በኃይል ማስገበራቸው ሐቅ ነው። እነ ጋቢሳ በዚህ ዙሪያ አኖሊያዊ ጥላቻና ሐሰትን አጠነጠኑ እንጂ አጼ ዮሐንስም ብዙ ትግሬና አማራ በተለይ በሃይማኖት ክታብ ጉዳይ ገለዋል። አጼ ቴዎድሮስም ስልጣናቸውን ሊያሰፉን የጣሩት በዚያው በሰሜኑና ምዕራቡ ክፍል በውጊያ በግድያ ነው። ይህን መደበቅ ፋይዳ የለውም። አገር ማቅናት የሚባለው ወይም በአንድ ንጉሥና ማዕከላዊ ስልጣን ስር አንድ ማድረግ በሁሉም አገር ኃይልን መሰረት ያደረገ ሂደት ነበር። የወያኔ ጉዲፈቻዎች፣ የአረብ ገኛዎችና ሁሉ ኬንያ ኬንያ በሚል ርዕስ የኦዴድ ኦዴፓ አገዛዝንና አስከትሎ የመጣውን መንጋ ማንነትና አደገኛነት አስመልክቶ በሃማቱማ የቀረበውን ትንታኔ የመጀመሪያ ክፍል አሰምተን ክፍል አንድ ፕሮግራማችን ይጠናቀቃል። አሁን ወደ ዜናው።
በሳምንቱ መጨረሻ አካባቢ በሰሜን ጎንደር በማይጠምሪ ግንባር በተካሄዱ ጦርነቶች የአሸባሪ ወያኔ ቡድን ታጣቂዎች ከፍተኛ ጉዳት የደረሰባቸው መሆኑ ታውቋል። ወያኔ ከሱዳን በተለያዩ አቅጣጫዎች ወደ ወልቃይትና ወደ ሌሎች የአገሪቱ ክፍሎች ለመግባት ተደጋጋሚ ሙከራ ቢያደርግም አልተሳካለትም ተብሏል። በሌላ በኩል ወያኔ በትግራይ ውስጥ ከፍተኛ ደረጃ ታጣቂዎች እያሰለጠ መሆኑን የሚደርሱ መረጃዎች እያረጋገጡ ሲሆን፣ አገዛዙ እንደተለመደው በዝምታ እያየ መሆኑን ብዙዎችን አስቆጥቷል። በፋኖ በአማራ ልዩ ኃይልና በአፋር አርበኞች የተገኘውን ድል መልሶ ለማስነጠቅ የሚደረግ ሴራ ነው ተብሏል። በኢትዮጵያ በኮቪድ-19 ሰዎች አስመልክቶ በአንድ ሳምንት ብቻ ከፍተኛ ቁጥር ተመዘገበ። ባለፈው ሳምንት ከሰኞ እስከ እሁድ ባሉት ቀናት ውስጥ ከተካሄዱት 77085 ምርመራዎች መካከል 22311 የሚሆኑ የኮቪድ-19 ቫይረስ የተገኘባቸው መሆኑ የጤና ጥበቃ ሚኒስቴር አስታውቋል። በየቀኑ ከተደረጉ ምርመራዎች ዝቅተኛ 2323 ሲሆን ከፍተኛ ደግሞ 5013 ነው። ምንም እንኳን ምርመራው የተካሄደው ቁጥራቸው እጅግ አነስተኛ በሆነ ዜጎች ላይ ቢሆንም አሃዙ የሚመለከተው ቫይረሱ እጅግ አሳሳቢ በሆነ ሁኔታ በአገሪቱ ውስጥ እየተስፋፋ መሆኑ ነው። አሸባሪ ኦነግ ሸኔ በወለጋ ግድያና ውድመት እያካሄደ መሆኑ ተገለጸ። ባለፈው ሳምንት በጅማ ዞን ኖኖ ቤንጃ በተባለ ወረዳ በአንድ ወቅት የኦሮሚያ አስተዳደር የነበረውን ግለሰብ ቤተሰቦችን ጨምሮ 8 ሰዎች መገደላቸውና ንብረት መዘረፋቸውን ማውደማቸውም ታውቋል። በአካባቢው 17 አርሶ አደር ቤቶችም ተቃጥሏል። በሌላ በኩል ይህ የሽብር ቡድን በምስራቅ ወለጋ አንገት ጉጉስ ከተባለች ከተማ በተፈናቃዮች ቀለብ ተብሎ ሲጓዝ የነበረው 400 ኩንታል እህል መዘረፉንም የአይን እማኞች ምስክሮች ለዜና ምንጮች ተናግረዋል። በተደጋጋሚ ተባባሪነቱ ለአሸባሪ የኦነግ ሸኔ ቡድን ያሳየው የኦሮሞ ብልጽግና እጁ እንዳለበት ይተረጠራል። በህዳር ወር ብቻ በዚህ ወረዳ ከ19 በላይ የሚሆኑ ንጹሃን የአማራ ተወላጆች መገደላቸውም ታውቋል። በኃይለ ማርያም ደሳለኝ የስልጣን ዘመን ለወያኔ ባለስልጣኖች ከፍተኛ ጥቅማ ጥቅሞች በመንግስት በኩል ወጭ እየተደረገ ሲሰጣቸው እንደነበረ ተዘገበ። በወቅቱ በጠቅላይ ሚኒስትር ጽህፈት ቤት ስር የነበረው የህዝብና መንግስት ባለስልጣናት ጥቅማ ስልጠኛ ጽህፈት ቤት በሚባለው ተቋም አማካኝነት ለባለስልጣኖቹ ወጪዎች በመንግስት በኩል ሲሰጡ የነበሩ ሽፋኖች እጅግ የተጋነኑ እንደነበሩ ተረጋግጧል። በመንግስት በኩል የሚፈጸሙ ግዢዎች ከቤት እቃዎች እንደ ሶፋ፣ አልጋ፣ ጠረጴዛ በተጨማሪም ለመኪናዎች የወንበር ልብሶች የሚደረጉትና ባለስልጣናቱ ስም ለሚገኙ መኪናዎች በአመት 4 ጎማዎችን መግዛትን ያጠቃልላል። በአንድ ወቅት የመለሰ ዜናዊ ሚኒስትር ለነበረችው ለአዜብ ጎላ ለቡና ረከቦች ተብሎ 120 ሺህ ብር እንደተከፈለና ኃይለ ማርያም ደሳለኝ ከአዞ ቆዳ የተሰራ ጫማ የ68 ሺህ ብር ወጪ ተደርጎ እንደተገዛለትም ዘገባው ተጋልጧል። ቅዳሜ ታህሳስ 16 ቀን በሱዳን በተለያዩ ቦታዎች በተደረጉ ተቃውሞ ሰልፎች የጸጥታ ኃይሎች ከመጠን ያለፈ ኃይል በመጠቀማቸው ተቃዋሚዎቹ ገለጹ። የተቃውሞ እንቅስቃሴው አንድ አካል የሆነው የሱዳን የዶክተሮች ማህበር በሰጠው መግለጫ ቅዳሜ ዕለት የጸጥታ ኃይሎች በተቃዋሚ ሰልፈኞች ላይ በወሰዱት የኃይል እርምጃ 178 ሰዎች መጎዳታቸውን ገልጿል። በአንጻሩ ፖሊስ 50 ፖሊሶች መጎዳታቸውን ጠቅሶ ህግ በመጣሳቸው 114 ሰልፈኞች መታሰራቸውንም አስታውቋል። ባለፈው ቅዳሜ ከካርቱም በተጨማሪ በዋና ዋና የሀገሪቱ ከተሞች ሰልፎች የተካሄዱ ሲሆን ሰልፈኞቹ የወታደራዊ ቡድን ከስልጣን እንዲነሳ ጠይቀዋል። የቱርክ መንግስት የዜና ወኪል የሆነው አናዶሎ የሱዳን ጠቅላይ ሚኒስትር በድጋሚ ስልጣን ሊለቁ መሆናቸውን የሚገልጽ ዜና ከጠቅላይ ሚኒስትሩ ጽህፈት ቤት መሰማቱ ተዘግቧል። አድማጮቻችን፣ የዕለቱ ዜና እዚህ ላይ ተጠናቀቀ። ከቀሪው ዝግጅቶቻችን ጋር አብራችሁን ቆዩ።
ሽበለው ወረቸ በለው ሽበለው ከሳ ተቆረ ሽበለው ብለው ቢደፉት ሽበለው ያመረረለት ሽበለው አይማለዱት ሽበለው ሰው ይበድሉ ሽበለው ከፍ ይፈላቸው ሽበለው ከእጁ ቢወድቁ ሽበለው ተራ ዋንጫ ነው ሽበለው ሰው ቢበድሉ ከፍ ይፈላቸው ሽበለው ከእጁ ቢወድቁ ተራ ዋንጫ ነው ሽበለው ወረቸ በለው ሽበለው የኔ ደም መላሽ ሽበለው የክንዴና ሽበለው ሲደርሱላት
የሰኞ ታህሳስ 18 ቀን 2014 ዓመተ ምህረት የፍኖተ ዴሞክራሲ ሐተታ ለማረም ማን ብሎት ሲሰራው ግን ግድፈት ሰሞኑን ሰላምና ውይይት እርቅና መግባባት የሚሉ ቃላት በዚህ በዚያ በስፋት መወርወርን የተያያዙ ሲሆን መንግስት ተብየው ዘረኛ አገዛዝ የራሴ የሚለውን የሰላም ሐሳቦች አቅርቦ በራሱ ፓርላማ ውይይት ብሎ ጉንጭ አለፋል። ቀደም ሲል ኮሎኔሉ በእብሪት እኔ አሻግራቸዋለሁ ሲል ቶሽ ረጋ ብለን የሰጠነውን ምክር የሰማ መስሎን ነበር። መቸብሪቱ ቢለቀው የህዝብ የሽግግር መንግስት የረጅም ጊዜ ጥያቄ በአገዛዙ ወይም በአንድ ቡድንና ግለሰብ ምላሽ ሊሰጠው የሚችልም አይደለም። አንድ የህብረተሰብ ክፍልን አቅፎ ብቻ መፍትሄ የሚያገኝም ሊሆን አይችልም ብለን ለአጭበርባሪ ምሁሮች የሰጠነውን መልስ ያስታውሷል። በቅድሚያ የሽግግር ሂደት ጽንሰ ሐሳብ ያዘለው የሰፊውን ህዝብ ሰፊ ተሳትፎ ነው። ሞግዚት አንፈልግም ነው መልእክቱ። ከአገዛዙ እንደ ችሮታ የሚሰጠውም ሊሆን አይችልም አይደለምም። ሁሉን አቀፍ የሚለው ደግሞ መሰረቱንም ይገልጻዋል። አገዛዞች ወይ አምባገነኖች የሚመርጧቸውን ወይም የሚሾሟቸውን ይዞ የሚሞከር የሚተገበርም ሊሆን የሚችል አይደለም። ሁሉን አቀፍ የሽግግር ሂደት ወደ ህዝባዊ ዴሞክራሲ የሚያደርስ ሽግግር በሚል ልናስረዳ ብዙ የሞከርነውም አለምክንያት አይደለም። የሽግግር ሂደት ዋና ዓላማው የነበረውን ወይም አለው ልቆይባችሁ የሚለውን ዘረኛ አገዛዝ መተካት ማስወገድ ነውና ይሄው አገዛዝ የሽግግሩ አዛዥ ናዛዥ ሊሆን ከቶም አይችልም አይፈቀድለትም። ኮሎኔሉ የህዝብን መፈክር ጠልፎና ውድቅ አድርጎ ሸልቶ ይሄው ሽግግር አመጣው ሰፊ ውይይት አካሄድኩ ለውጥ ሞከርኩ ብሎ ለማወናበድ ነው። የህዝብን ተሳትፎ ቀዳሚ ለማድረግ ምንም ሐሳብም ፍላጎትም የለውም። መከላከያ ባይከዳን አንድም የወያኔ ጀሌ ወይም ወታደር ሻዋን አይረግጥም ነበር ብሏል አንዴ ፋኖ አባል። አዎ መከላከያ ባይከዳን ዋናው ጉዳይ ይህ ነው። የወያኔን ህገ መንግስት በደማችን እንጠብቃለን ሲል የተደመጠው ኮሎኔል በሚናደርገው ስብሰባና ውይይት ህገ መንግስቱን ሳይቀር እስከ መለወጥ ልንደርስ እንችላለን ሲል ተደምጧል። ማንን ለመደለል ይሆን? የአንድ አገር ህገ መንግስት በአንድ ፓርቲ ወይም ቡድን አጫፋሪዎች ሃይ ሃይታ መለወጥ መወሰን የሚችል መሆን የለበትም። በህዝብ የተመረጠ የህገ መንግስት አርቃቂ ኮሚሽን ተቋቁሞ ህዝብ በአንቀጾቹ ላይ ተወያይቶና ድምጽ ሰጥቶ የሚካሄድ ነው። አገዛዙ ራሱ በመሰረተው የዘረኞችና ባንዶች ጎተራ ባለወዳደሮች የሚወሰን ሊሆን አይችልም። የኢትዮጵያም ግዛት ይዘትና ወቃቀርም በህዝብ ውሳኔ እንጂ በእነዚህ አይነቶች ወዳደሮችና ያገዛዙ ቱልቱላዎች ውሳኔ ሊሰጠው የሚችል ሊሆንም አይችልም። ለነገሩ ኮሎኔሉ ባድመ ዛላምበሳን ለሻቢያ ሲመልስ መቼስ አማክሯቸው በርካታ የጀግኖችና አገር ወዳዶች ደም የፈሰሰው የተገበረው የነበሩትን የጭቆናና ያምባገነን ስርዓቶች ለማስወገድ ነው። ዛሬም ፋኖ ህዝቡ ደሙን የሚገብረው ለሀገራችን ስርየት እንጂ ጎይቶምን በገርባ ተክቶ በጣዖት ኮሎኔል ለመረገጥ አይደለም። አረመኔ የዘረኞች መንጋ አስተማርቶ ንጹህ ህዝብን እየፈጀ ያለን አገዛዝና ቁንጮውን አወናባሽ ኮሎኔል ለቅንጣትም መደገፍ ያፈግዛል እንጂ ለሀገር ቆሙ አያሰኝም። ላለው ቅንጭብ ያረግዳል ነው። ፍጅት የሚደርስበትን ህዝቡን ረስቶና ክዶ ለገዳዮቹ መንጋ ማጨብጨብ እንጂ ሌላ ሊሆን ከቶም አይችልም። የሌባን ጠበቃ ድርበው ቃተረስቶ ከጅቡ ወያኔ ጅቡ ኮሎኔል ይሻላል የሚል አጉል ቀመር ይዞ መጭከርከር በሁሉም ያገጠጠና የሾለ ጥርስ ከመበላት አያድንም። በተለይም አገሮደት የተባሉትን ወያኔም ኮሎኔሉም ቅንጣትም ሳያዝኑላቸው በጋራና በተናጠል ሲፈጇቸው እንደቆዩና አሁንም እንደቀጠሉ ሞግቱን ሊሉ የሚደፍሩ የሚኖሩም አይመስለንም። ለወያኔ ማንሰራራትና ፍጅት ማካሄድ ዋናው ተገን የሆነው የኮሎኔሉ አገዛዝ ነው። ፋኖና ህዝባዊ ኃይል በምንም አይነት ትግራይ እንዳይገባ ያግደዋል ባልነው መሰረት ወያኔ እነ ዛሬማ አዲያርቃይል ማለትም የጎንደርን መሬት ለቆ ሳይወጣ ፋኖን ባለበት ቆም እዝ ሰጥቷል። ዋናው ጣላቱ አማራ ህዝብ እንጂ ወያኔ አይደለምና ነው። በውሽማዋ ዳኝነት ባሏን ሁለቴ ረታችው እንደተባለው በዘረኛው ኮሎኔል አገዛዝ ድጋፍ ወያኔ ከወደቀበት እየተነሳ አማራውን አፋሩን ሊፈጅ እድል አግኝቷል። ነገም ተነገ ወዲያም እርቅና ስምምነት በሚሉትና ፈረንጆቹ ባዘጋጁለት መንገድ የሚፈልገውን ካላገኘ ተመልሶ ተጠናክሮ ፍጅት እንደሚፈጽምብን ጥርጥር የለውም። ሽንኩርት የባህሪውን ይሸታል ነውና ወያኔም የአማራን ህዝብ ሳይጨፈጭፍ ሳያጠፋ አርፎ የሚቀመጥ አይደለም። ይህን መዘንጋት በራስ ላይ ናዳን ማምጣት ነው። እስከዛሬ ይሆናል ይመጣብናል ያልነውስ መች ሳይመጣ ሳይሆን ቀርቶ ያውቃል? ፋኖና ህዝባዊ ኃይል ያገዛዙን እዝ መቀበል ማቆም አለበት። ወያኔ ላንዴም ለሁሌም ሊደመሰስ ይገባዋል። የምን ውይይት? ከማንስ ጋር እርቅ? ስምንተኛው ሺ ሰው አበላሺ ብለን በቀቢጸ ተስፋ ካልደመደምን በቀር አገራችንን ከወያኔና ዘረኞች ጥቃት ለመከላከል በጋራ እንቆም፣ አምረንም በትግሉ እንግፋ። ዘመቻስ ከግቡ ሳይደርስ ለማንና ለምን ሲባል ነው ቁም የሚባለው? በቆራጥ ትግላችን ወያኔ ይውደም፣ አድርባይነት ከኢትዮጵያ ምድር ይወገድ። አዞ ሲውጥ ያለቅሳልን መቼም አንዘንጋ።
Who did you call in my brain? መኖር ግድ እያለ በስሙን ይውሻ አንተ ሶሳቶን በነገደ ውሻ እስከ መቼ ድረስ እንደዛ አንተ ሰው በቃ ይበላሽ አለም መጣሁ አንተ ጭቃ ቀለም ከምብት አይደለም ያወጣ የለም ወዲህ ብሉ ወዲያ ወዲያ ብሉ ወዲህ ብለህ ካልታካቸው እኔ ወያሎች በዱዱም ያዝባለ ተበላናቸው ለብራስ ለሽማ ካልባቂራ አሽቆር ያወጣ ከሱ እናም በቃኝ ብሉ አበሽ ልባው በጠዋካ መሳሪ ያብዛ ተጋብኛ ዱቄት ተልፋት ይጣላል ችኩራሪን ጓሬ ሳይወድ ወዳማ የደንድሮም ፍቅር ሳይጀምሩ ያልፋል እና ማበደማ በሻ ወያኔን ያፈራል እና በቃኝ በላ በሻ
የወያኔ ጉድፈቻዎች የአረብ ገኛዎችና ሁሉ ኬንያ ኬንያ በሃማ ቱማ ንጻፍ ንጻፍ ይወገዝ ካልድማ ዝምታ ኃጢያት ነው ህዝብ አገር ሚጎዳ ለታሪክ በራጆች የሚለግስ ሜዳ ላስመሳይ ቡከኑ ለባንዳና አንጃ የሚፈጽ ቀዳዳ ንጻፍ ንጹህ አገሩ ይንጫጫ ታሪክ ሀቅ ይመስገብ ሐሰት ይጣመውጫ በሚል አገራችንን ሊያጠፋ የሚቅበዘበዘውን መንጋና ሾፌሩን ዘረኛ ገዛዝ አመረን መታገልና በስፋትም ማጋለጥ አለብን አገዛዙ ሁለት አመት ባልሞላ ጊዜ የሰማት ማምረቻ ፋብሪካ ሆኗል ታሪክ የኢትዮጵያ ምሁራንን አኩሪ ገድ እንዳልመዘገበ ሁሉ ዛሬ መድረኩ የተጨናነቀው በፖለቲካ ሸማሻዎች ማህይም ምሁሮች ቀፎ ታፔላ ለጣፊዎችና ባንዳንጃዎች ነው ያልታደለች አገር ጥራግራ ደም ተፍታ ለአፍሳ ያስተማረቻቸው ሲመረቁ ድፈንቀል የሆኑ አጣፍራዋታል አቆ ሲነገር ተነከረ አይገባም የሚሉትን በነሳማ ኖሮ በጊዜ ሹሞቹንም የወያኔ ጉዲፈቻ ብለን ባላጋለጥንና ድንብርብራችንን አውጥተን ቀንበር በጫኑብን ነበር መጻፍ ማጋለጥ መጮክ መታገል ሲያንስ ነው ኢትዮጵያዊ ከሆን ያለችን ውድ አገር ኢትዮጵያ ብቻ ከሆነች ያ የምንለው የቅዠት አገር እስከሌለን ድረስ ከአገር በፊት ኮድን ካላስቀደም ታሪክም አልዋሸ ትውልድም አልከሰመ ካልን ዘንዳ ቀደም የታየው ጀግንነት ከጥቁር አንበሳ ወጣቶች እስከ ስልሳዎቹ ትንታጎች ዛሬም እውን ሊሆን በተገባው ነበር በደርግም በወያኔም አገዛዞች ወንጀል ማመካኘት ይቻላል ግን አያዋጣም እያንዳንዱ ትውልድ ወደ መጪው ወይም ወዳለፈው ሀኬት መለጋቱን ትቶ ኃላፊነቱን መሸከም መቻል አለበት ያለፈውማ ባመነበት በጸናበት አገሬ ብሎ በጀግንነት ተሰውቶላታል ፋኖነቱ በመላስ ሳይሆን በጓንዴ በክላሽን ነበር መትረየስ መላሶች ሳይሆኑ ብሬንም ጎሪዮኖቭም ያንጣጡ ጀግኖች ነበሩ ሞት ለፋሽስቶች ብሎ ያ ትውልድ ተጋፍጧቸዋል ዛሬስ እዚህ ላይ ነው ትኩረታችን ጥያቄያችን ሊሆን የሚገባው እኛ ከትግሉ እንዴት ነን ስለ ትግል እንቀባጥራለን ወይስ እንታገላለን የታገለውን ትውልድ ታሪክ እናጠለጥላለን ወይስ በተጨባጭ ትግል የበለጠና የደመቀ ታሪክ ልናስመሰግብ ቆርጠን ተነስተናል ሰው ሆኖ መኖር መሞት ወይስ ከንቱ ሆኖ ከትቢያ መደባለቅ ነው ጥያቄው ምሁርነን ይሉናል ዶክተር ፕሮፌሰር አገር ህዝብን ክደው ተብለው ከርሶ አደር ግም ለግም ተቃቅፎ ሆዱን ሲያሽ በቁንጣን ልትሞት ነው ኢትዮጵያ በዘረኛ መንጋ እያስፈጀች ህዝቧን ሀቀኛና ያወቅነውን ታሪክ በሚገባ ለማቅረብ ብዙ ጊዜ ብንጥርም አውቆ የተኛን ሰው ሆነው ያንኑ የገለማ ሐሰት የሚዘባርቁትን ማረም ባለመቻላችን እንደ ሞኝ ልቅሶ መልሶ ሐቁን ለማስረዳት መጣሩ ግዴታችን ሆኖ ይገኛል ይህን ጽሑፍ ለመጻፍ ምን አነሳሳኝ ለሚለው ምላሽ ለመስጠት እየሞከርኩ ነው ጊዜው የሐሳዌ መሲሆች ያስመሳይ ታጋዮች የነበርን መሰረት አይናውጣ ቀጣፊዎች የለየላቸው ባንዳዎችና ዘረኞች በመሆኑ ንትርኩ ጉንጭ አልፋ ሆኖ እንዲሁ በግፋቸው ሲወገዙ ህዝባችን ተሰደበ በሚል ይለጉሙንም ይቸኩላሉ ባንዳ አንጃ ከሃዲ መሆን የሚያሰድብ ቢሆንም ማንነታቸውን ገላጭ እንጂ ተራ የታባክ ስድብ አይደለም ወደ አነሳሳኝ ልመለስና ባለፈው ሰሞን ስለ ትግሉ ያ ትውልድ ሰማዕትና ስለ ቀይ ሽብር ሰለባዎች የሚዘግበው መኮንን ተስፋዬ ስለ ዋለልኝ መኮንንና ማፍታ መብራቱ ታሪካቸውን ባቀረበበት ወቅት ቃሪያ ነገሮችና ርዝራዦችም ቢሆኑ የተነገሩትን ይዘው አሊያም አድሃሪ ስርዓታቸውን ደግፈው ተረባረቡበት ከሁሉም የገረመኝ ግን እነዚህ ንጹሕ ሰማዕት የሆኑ ኢትዮጵያውያንን የሻቢያ እና ጀብሃ ሎሌዎች አባሎች ሊሉ መነሳታቸው ነበር ይህን በተመለከተ በዘመኑ ከነበሩት አንዱ የግራ ክንፍ ምሁር ጋር ወደ አገር ቤት ደውዬለት ስንወያይ ብዙም አይግረምህ የዘንድሮ ማፈሪያዎች እድልና መድረክ ቢያገኙ ዘራይ ደረስና አብርሃ ደቦጭንም ሻቢያ ብለው ይከሳሉ አይ ጊዜው አይገጥምም ብትላቸው ደግሞ ቢሆንም ብለውህ ነው የሚደርቁት ሲለኝ ይህን ጽሑፍ ለመጻፍ ተነሳው እንጂ ዋለልኝን ለቀቅ ያን ትውልድ ለቀቅ ብዬ ከዚህ በፊት በዚህ ርዕስ የምለውን ብዬ ነበር አለል ዘለልባዮች በዘመነ መንግ አልፎላቸዋል የቢንታና ማፈር እርም ሆኗል መቅደድ መቀደድ ነግሶባቸዋል ለብዙዎቹ ውሸት ላይ የተመሠረተ አገዛዝ የበላይነትን ሲያገኝ ዋሸው እንደሚፈላ በታሪክም የታየ ነው ከዓመታት በፊት ገጣሚውና ተንቢተኛው ኃይሉ ገብረ ዮሐንስ ገሞራው ሲገጥም ይችላል ብሎ ያሻጋሪ አጣላይ አርክሶ አጣላ ከኑሮ ሊያለያይ ብሎ ነበር የሚያውቁ ዝም ሲሉ አላዋቂዎች ይጮሃሉ እንዳይባል ግን ከዝምታችን መለያየት የግድ ነው እኔ ዋለልኝንም ሆነ ማርታን ጌታቸውና አማኑኤልን አውቃቸዋለሁ ዋለልኝ የነበረውን የጭቆና ሀቅ ፍርጥርት አድርጎ በደፍረት ስለጻፈው የተነኩና የዚያን ጊዜ ሁኔታንም ሊክዱ የሚከጅሉና ምናልባትም ጽሑፉን አንብበው ያልገባቸው አለያም ሳያነቡ በተማበለው የሚነዱ እሱን ጸረ ኢትዮጵያ ጸረ አማራ አድርገው ሊያቀርቡ ሲዳክሩ ዓመታት አልፈዋል ወያኔም ኢህአዴግ ብሎ ሊያወናብድ እንደቃጣው ሁሉ ኦፕሬሽን ዋለልኝ በሚል ሊያደርግ የጣረውን ውጠው በዋለልኝ ላይ ጥላቻቸው ሰማይ የነካ ጅሎች ጥቂቶች አይደሉም ዋለልኝም ማርታም ጌታቸውም ወዘተ ጥርት ያሉ ጽኑ ኢትዮጵያውያን ነበሩ ጀግኖች በወቅቱ ቀይ ዘብ እንባል ለነበር ነውና ለጋል ነው ክራክንፎች እንዲያውም ዋለልኝና ጥላሁን ግዛው ለስለስ ያሉ የኢትዮጵያ ብሔረተኛ እንላቸው ነበር በፖለቲካ ብንለያይም ለምሳሌ የብርሃነ መስቀልን ኢትዮጵያዊነት ተጠራጥረንም አናውቅ የአዲሮቡ ጀግና ተስፋዬ ደበሳይን በኢትዮጵያዊነቱ ሊጠይቀው ብቃት ያለው ማንም የለም ፍጹም ኢትዮጵያዊ ነበርና ዛሬ በኢትዮጵያዊነት ሹሙ ይበልጥብናል ባዮችማ አፋቸውን መክፈትም ሊፈቀድላቸው አይገባም ዘር ያልቆጠረውን ትውልድ ባይዘረዝሩት ይሻላል እንላቸዋለን ዋለልኝ የብሔር ጭቆና ለማለቱ ለሚያማቸው ይመማቸው እንጂ ሚሊዮኖች የሚያውቁት ሀቅ ነው ስናድግም ያየነው ነው ለትግል እንቅፋትም እየሆነ የተማሪውን እንቅስቃሴ ሊያዳክም የሚችል በመሆኑ ልናስወግደውና አንድነትን ልናጠናክር በሚል የተጋተርነው ጥያቄ ነው የብሔር ጥያቄን ያመጡብን እንጂ ዋለልኝም እኛም የተማሪው እንቅስቃሴም ኢህአፓም ያመጡት አልነበረም አይደለም አይነሴ ጉዳይ በመሆኑ ዋለልኝ ያበጠው ይፈንዳ በሚል ደፍሮት መጋረጃውን ከፍቶታል ከሁሉም በላይ ግን እነዋለልኝ ባመኑበት ተሰልፈው ውድ ህይወታቸውን የሰጡ በመሆናቸው ማንም ቡከንና አንጎለሸን ካለ ሊተቻቸው የሞራል ብቃት መቼም አይኖረውም ዋለልኝ ከኢህአፓ መስራቾች አንዱ እንደመሆኑና ለምስረታው ሂደት ተስፋዬ ደበሳይ ወደ አዲስ አበባ ተጉዞ እሱንና ጸጋዬ ገብረ መድህንን አማክሮ የተመለሰ በመሆኑ ዋለልኝ የኤርትራ ግንባሮችን ንዑስ ከበርቴ ብሔረተኞችና ተገንጣዮች በሚል አሉታዊ ግምጋሜ እንደነበረው የምናውቅ ምስክሮች አለን ማርታ አባቷ የኤርትራ ተወላጅ ቢሆኑም ኢትዮጵያዊ እንጂ ሌላ አልነበረችም ወንድሟም የአባ ሆኖ በከተማም በገጠርም ታግሏል እንጂ ግንባሮቹ ጋር አልሄደም አባቷም የአጼው ተሿሚ ሆነው በኢትዮጵያዊነታቸው ጸንተው ያረፉ ጀነራል ናቸው በሬ ወለደው ይሰቀጥታል ያልቀበረ ያርዳ የተባለ ይመስል ያልነበረ ያውራ የተባለ ይመስል የነነበር ኖሬ አገሪቷን ሞላት የነበረው ሳይሆን ያልነበረው በላት የሐሰት ዘመቻ በተለይም የምሁር ተብዬዎች ዛር አዶ ከብሬ እየሆነ የመጣው ቅጥፈት ያነጣጠረው በኢህአፓ ላይ መሆኑ አያስገርምም ይህ ድርጅት ለሕዝብና ለኢትዮጵያ ቆሞ በሐቅ ለሐቅ ስለታገለ ጠላቶቹ መብዛታቸው የሚያስገርም አይደለም የኢትዮጵያ ጠላቶች ትንሽ ትልቁ ድርጅቱን ይጠላሉ ባንዳና ድርባዮች ሊወዱትም አይጠበቅ ወያኔና ገንጣዮችን ከመጀመሪያው ስለታገላቸው ጠላት ያሉት ከያኔው ነው አንዳንዶች ድርጅቱ ገንጣዮችን ደገፈ የኢትዮጵያን አንድነት አጠቃ ብለው ሲቀባጥሩ ብንሰማም የሚመለከታቸው ገንጣዮች ግን ከመጀመሪያቸው እንደ ጠመዱት እንደ ተቃወሙት ይታወቃል ያባ ለሻቢያም ለጀብሃም ለሶማሌም ሆነ ለአረቦች አገር አሳልፎ የሰጠበት ሰኮንድም የለም ወያኔን ገና መገንጠልና ህዝብ አብሮ መኖር አይችልም አማራ ተራማጅ የለውም ሲል ጀምሮ ተቃውሞ ተገኘ እንጂ የናረጋዊ ግዴ ሰባትና አባይ ጸሐይን ወያኔያዊ ጥቃት መቋቋም ተገደደ እንጂ በከክ ብሎ አላበራቸውም አልደገፋቸውም። ለጸረ ወያኔው ትግልም ስንቶቹ የትግራይ ተወላጅ ኢሃፓዎች መስዋዕታቸው ታሪክ ነው። ኢትዮጵያ ባይ ባይሆንማ ከነሱ ድጋፍና እርዳታ ናኝቶ ዛሬ የኢትዮጵያ አጥፊ ቡድን ማለትም የባዕዳን ቅጥረኛ አንዱ ሆነ ነበር። ይህን እኩይ ዘመቻቸውን በተመለከተ መጠቀስ ያለበት ጉዳይ የታሪክ ጸሐፊዎችና ምሁሮች ክህደት ነው። ብታቂ የፈረንጅ ዲፕሎማ ያውም ወያኔ እየገዛ በሚንበሸበሽበት ለማግኘት ምርምርና ጥናት ሲያደርጉ ኢትዮጵያና ፖለቲካዋን በተመለከተ ጥራዝ ነጠቅነትን እውቀት ብለው መቀባጠሩን መርጠው ይገኛሉ። በማያውቁት የሚዘባርቁት ቢወገዱ ኢትዮጵያ ባማረባት ያለው ሰው እውነት አለው። ስለያባ ታሪክ የማያውቁትን ሲዘባርቁና ምስክርነት ብለው ራሳቸውን ሲያዋርዱ የቆዩት የባጁት ታሪክ አዋቂነን ባዮች ዛሬ ዘረኞቹ የኢትዮጵያን ታሪክ በአኖሌ ጭቃ ሲለውሱት ከቆላይት ይበልጥ ጉድጓድ ምሰው ተደብቀዋል። የሟቹ የነጋሶ ጊዳዳን ያህል እንኳ አሌሊሉ አልደፈሩም። ስለዚህም ባያሌው ስለ ኢሃፓ የሚጽፉት ያውም ብዙ መቶ ገጾች አጥፍተው ጭራሽ የፈጠራ ወይም የደርግ ወያኔ ድሪቶ ሐሰትን አድሰው ሆኖ ይገኛል። ሐሰታቸውን ብናጋልጥም ያዳቆነን ሰይጣን ብለው ሙጭጭ ብለው ቀጥለውበታል። አውቀው በጠላትነት በዚህ የተሰማሩትን መቼስ ማልጎደኒ በሚል ስናልፍ ሳያውቁ ግን አውቀናል ብለው የሚሸናከሉትን ከማስረዳት ሌላ ምን ማድረግ እንዳለብን ግልጽ አይደለም። መስራች ነን ይሉናል ያውም ሊቀመንበር፣ ምሁር ነን ይሉናል ያውም ዶክተር ፕሮፌሰር ወማለት ሳይችሉ ወኔ ጠፍቶባቸው ጨቋኝ ጫማ መሳም ሆኖ መለያቸው። ከድርጅቱ የምስረታ ሂደት እስከ ታሪካዊ ትግሉና የዛሬ ይዘቱ ያልተዋሸ የለም። አንዱ የደርግ ወያኔ አሽከር ለምሳሌ ድርጅቱ የተመሰረተው በምዕራብ ጀርመንና አልጄሪያ ኤምባሲዎች እርዳታ በአዲስ አበባ ነው ብሎ ተፈጽሟል። ሁለቱ መንግስታት ያኔ በጋራ የሚሰሩ ሳይሆኑ የተጻረሩ ቢሆኑም የሁለቱንም ኤምባሲዎች የምናውቅ አልነበርንም በጊዜው። አንድ የመይሶን ዋሾ ደግሞ ከሀገር ሲወጡ መይሶንን አስፈቅደው ነው ሲል ከትቧል። በጊዜው መይሶን የሚባል ድርጅት ያልነበረም ከመሆኑም በላይ በአውሮፕላን ወደ ካርቱም ስንበር ማንንም አላስፈቀድንም ነበር፣ አየር መንገዱንም ጭምር ማለት እንችላለን። ብዙ ተዋሽቷል። ዛሬ ለዘረኞች ያደረው አንጃመሪ በተማሪ ማህበር ሳለን ኢሃፓን ለመመስረት ስንታገል ነበር ሲልም ቀጥፏል። በዚያን ጊዜ እሱ በ60 ዓመተ ምህረት ወደ ሶማሊያ ሲሸሽ እኛ ከሀገር የወጣነውና ወደ ድርጅት መስረታ የተሰማራነው በ1961 ዓመተ ምህረት ነሐሴ ነበር። እሱ የዋናው የአዲስ አበባ ዩኒቨርሲቲ ተማሪዎች ማህበር ተጻራሪ ነበር። ግለሰቡን ለምሳሌ አይቼውም አላውቅ፣ ንግግርም አልነበረን። በአዲስ አበባ የተማርነው በቅደም ተከተል በአንድ ህግ ኮሌጅ የነበረ ቢሆንም ተማሪ ሆነን ኢሃፓ የሚባል ድርጅት መመስረት የሚል ነገርም አናውቅም ነበር። ለነገሩ ኢሃፓን ስንመሰርትም ስሙ ኢሃፓ አልነበረም። ስንቱን የገደሉ ስንቱን ሰው የፈጁ ዛሬ ተዘክረው በክብር ሲቀበሩ፣ ለፍትህ ለሀገር የሞቱት ተረስተው ዛሬም እንደ ትላንት በዝምታ ታልፈው፣ ይሉኝታ ባጡትም በሰፊው ተወግዘው። የኢሃፓን የምስረታ ሂደት ከዚህ ቀደም ላቀርብ የሞከርኩ ቢሆንም ተሳሳችሁና ተራኪው ስለበዛ እንደገና ማቅረብ እገደዳለሁ። ላንዴም ለሁሌም ይሆናል የሚል ቀጭን ተስፋ አለኝ። በቅድሚያ ግን መስራች ማለት ምን ማለት ነው? የድርጅቱን ሐሳብ ተንተሰው ሂደቱን የጀመሩት ወይስ በጉባኤ የተገኙት? ወለተኛውም ስለት ቢሆን ዛሬ መስራች ነን ብለው የሚወራጩት መስራች ሊባሉ የሚችሉ አይደሉም። በዚህም በዚያም በሂደቱ አልነበሩም። የሐፋንም ሰራዊት ኢሐሰን የመሰረተው ኢሐፋ ሲሆን የመጀመሪያዎቹ ሰልጣኞችና ታጋዮች ደግሞ ስማቸው ይታወቃልና ለሰራዊቱ መስራች ብለው ማንንም ሊሾሙብን ሊሰይሙብን አይችሉም። ድርጅት ያስፈልጋል ትግሉን በከፍተኛ ደረጃ ለማስቀጠል የሚለው ሐሳብና ድምዳሜ የተራማጅ ተማሪዎች ያብዛኞቹ ነበር ማለት ይቻላል። ይህን ሐሳብ ተግባራዊ ለማድረግ በተጨባጭ የተነሳነውና በእኔም ቤት በብንያም አዳነም ቤት የመከርነው አራት ነበር። ዛሬ እኔ በትግሉ መስክ ስገኝ ሌላው በድርጅት ባይሆን በፖለቲካው መስክ አሁንም አለ። ሶስተኛው ከድርጅቱ ከአመታት በፊት ወጥቶ ዛሬ ደግሞ የወያኔ ደጋፊ ሆኖ በመቀሌ ከትሟል። አራተኛው ብንያም አዳነ ደግሞ በሰራዊት ተከላው ሂደት ተሰውቷል። በትጥቅ ትግል ሂደት ስላመን ውጭ አገር ሄደን በዚያ ካሉ ተራማጅ ምሁሮች ተማሪዎች ጋር ተገናኝተን የፖለቲካ ድርጅት መስርተን ትግሉን መጀመር በሚል ስንስማማ የመውጫችን መንገድ ደግሞ ወደ ተማሪውና ህዝብ ትግል ዓለም አቀፋዊ እይታን ይስብዘን አውሮፕላን ጠለፋ በሚለው ሐሳብ ቀርቦ ተስማማንበት። ብንያም ባቀረበው ሐሳብ መሰረት ኃይለ ኢየሱስ ወልደ ሰንበትን ስንቀርበውና እሺ ሲል ስንመለምለው እሱ ደግሞ ሽጉጥ ያለው ነው ብሎ ቀጣዩን አቅርቦ ስድስተኛ ሊሆን ቻለ። እስር የነበረው ብራነ መስቀል ሲፈታ ቢደባለቀን ለድርጅት ምስረታው ይጠቅመናል በሚል ስለታመነበትም በዚሁ ተደረገ። አብረን እንውጣ ብለናቸው በልዩ ልዩ ምክንያት እንቢ ያሉት ለምሳሌ ሟቹ መስፍን አራያ ሳያጋልጡንም በህዝብ ትግል ቆይተው ዛሬ አልፈዋል። የዚያን ጊዜ የመተማመን ልክና ደረጃውን እስካሁን የሚያስታውሰኝ ነው። በዚህ ዝግጅት ማንም ሌላ የተካፈለ አልነበረም። መስራች ነን ባዮች ቶሽ አደብ ግዙ። በርጩማ ተቀማጭ መች ብቅልን ያወርዳል። ከትግል ሜዳ ርቆት ፋኖ እንዴት ይኮናል? ውርደት የለመደስ መች ክብርን ይለብሳል? ሞትን የፈራስ ሰው መች ሕይወት ያገኛል? መጎንበስ ኃጢአት ነው ብለው ወላጆችም አገርም ስላስተማሩን የፖለቲካ ንቃታችን ዛሬ የታሪክ ላጲሶች እንደሚሉት የመጣው ከሶቪየት ቤተ መጻሕፍት ወይም ከቻይና አልነበረም። መሬት ላራሹ ብለው ተማሪዎች ሲሰለፉና በስርዓቱ ላይ ሲነሱ አራያቸው እነ ደጃዝማች ታከለ እነ መንግስቱና ገርማሜ ነዋይ እንጂ ሌሎች አልነበሩም። እኔ የፖለቲካ መጻሕፍት ከማንበብ በፊት ማንነቴን የቀረጹልኝ እናቴና ጸረ ንጉሥ የነበሩት ባህታውያንና ሰባኪዎች ናቸው። አባ ጉኒና፣ ባህታዊ ገብረ ጊዮርጊስ፣ አባ ቸርነት፣ አባ ገብረ ስላሴ። በሂደት ግን ያለው አገዛዝ ለለውጥ መልሱ እምቢ ሲሆንና ዓለም አቀፍ ሁኔታውም የያዘው የትግል አቅጣጫ መሰረታዊ ለውጥን ጠያቂ ሲሆን ዝንባሌው ወደ ግራ መሆኑ አይቀሬ ሆነ። ኢትዮጵያን በቁጥጥሩ አስገብቶ የወጣቶችን አንጎል ለማጠብ ሲወራጭ የነበረው የምዕራቡ ኃይል በተሰማራበት አሸናፊ ቢሆን ኑሮ ወጣቶች ወደ ግራው ባላዘመሙ ነበር። ግን አልሆነም። አሜሪካ የፊውዳሉ ስርዓት ደጋፊ ሆነች። አሜሪካና ምዕራቡ የአፍሪካ ህዝብ ትግል ዘረኛ ጠላቶች ሆኑ። ማንዴላን ሳይቀር ዘረኛ ብለው አወገዙ፣ አሰሩ። በኮንጎ ሉሙምባን ገደሉ፣ አስገደሉ። ንክሩማን ገለበጡ፣ ቪየትናምንና ሌሎችን ወረሩ፣ ወዘተ። የዛሬዎቹ መሐይሞች እንደሚሉት ሳይሆን ስለ አገራችንም ስለ ዓለምም በአያሌው አንበናል። ንቃታችን በግንዛቤ ላይ የተመሰረተ ነበር። ባላወቁት ተሰማሩ የሚሉን የተደናቆሩት ራሳቸው ናቸው እንጂ በኢትዮጵያ ጭቆና ስለመኖሩና መሰረታዊ ለውጥ ስለማስፈለጉ ማንንም ንገሩን ባይ አልነበርንም። ለሰፊው ህዝብ የሚበጅ ለውጥንም ፈላጊ ስለነበርን ወደ ጥቂቶች ሰው በላ ፍራት ይፈዞነት ደጋፊነት የሚወስደን መንገድ ዝግ ነበር። ለማወቅ ከሆነ ከሀገራችን ሁኔታ ባሻገር የአፍሪካንም የምስራቅ ቲሞርና ካሊማንታን ሁኔታ በበዘተ በዝርዝር እናውቅ ነበር። አንድ የዳጎሰ ቀጣፊ የግራ መጽሐፍትን ከውጭ እየላኩልኝ ከሁሉም በፊት የነቃው እኔ ብቻ ነበርኩ ሲል ብንታዘበውም በዩኒቨርሲቲው በኩባ የሚታተመው ትራይ ኮንቲኔንታል መጽሔትና በሚቼል ኮትስ ኩባንያ ሰራተኛ ለዩኒቨርሲቲ ቤተ መጽሐፍት የተለገሰ የማኦ ዜዶንግ መጽሐፍት ነበሩ። አንበናል ግን የተመክሮ ትምህርት ያንሰን ነበር ማለት ይቻላል። አብዮት ለሀገር ማለታችን ትክክል ሆኖ ሳለ ዛሬ የታሪክ በራጆች የጥገና ለውጥ አፈቀላጤ ሆነው ሲመጡ መልሳችን ያልደረሰበት ግልግል ያውቃል የሚለው ነው። ዛሬስ ቢሆን ያን ትውልድ ሊያወግዙ ምላሳቸውን ያሾሉ ክፍሎች ምን የሚበጅ መፍትሄ ሲያቀርቡ ይሰማሉ? ያው ብዝበዛ በፈረንጆች ይቀጥልብን ከማለት ሌላ ወደድነው ስለሚሉት ስርዓት ሆነ ጠላነው ስላሉትም ዕውቀታቸው ውሱንና የተዛባ ነው። ዴሞክራሲ ከግሪኮች የመጣ ነው፣ ካፒታሊዝምም በዋሸራና ዋልድባ አልተገኘም የምንላቸውም ለዚሁ ነው። ዴሞክራሲና ሶሻሊዝምን ባለመነጣጠላችንም በተጨባጭ ሶሻሊስት ነን ብለው ግን አምባገነንነትን ያፈፈኑትን አገሮች መደገፍ አልተቻለንም። የገዳ ስርዓት ዴሞክራሲያዊ መፍትሄ ነው ሊሉን እየቃጡ ያሉትንም ሆነ መደመር መባዛት ባዮቹን ጥራት ነጥቆች አንቀበልም ያልነው ንቃታችን በቦታው በበቂ በመገኘቱ ነው። ትላንትም ዛሬም ለነገሩ የሽግግርን ሂደት ሲቃወሙና የዘረኞችን ምርጫ ሲደግፉ ጭቆና ይቀጥልብን ከማለት ሌላ ምንም ትርጉም ሊሰጠው አይችልም። ጥላቻን በፍቅር ገጥመን ሳንረታ፣ ችግር ኑሮን ችለን በፋቅ ሳንገታ፣ ሕይወትን ለሀገር ሳንሰጥ ሳንሰቃይ፣ ደግ ቀን አይመጣ ነጻነትን አናይ። ወደ ሱዳን ለስደትና ትግል ካቀናን በኋላ እንደ ጠየቅነው ሱዳን በተጽዕኖ የተነሳ ጥገኝነት ሊሰጠን ባለመቻሉና እኛም ወደ ቻይና፣ ሶቪየት ህብረት ወይም ምስራቅ ጀርመን በሚል የቀረበልንን አማራጭ አልቀበል በማለታችን በፖሊስ አጅበው አለምርጫችን ወደ ግብጽና ከዚያም አልጄሪያ ወደሚባል አገር ሰደዱን። የአልጄሪያ አገዛዝ ያደረሰብንን ስቃይና በደል በሌላ ጊዜ የምንመለስበት ይሁን በሚል ለለፈውና ከዚያ ሆነን ወደ አገር ቤትም ወደ አውሮፓና አሜሪካም ግንኙነት መስርተን የድርጅት መስረታውን ተያያዝ ነው። ጊዜያዊ አደራጅ ኮሚቴ ህግና ደንቡንም ይዘቱንም ገልጸን በቅድሚያም መሰረት የሐሰት የብራዚል ፓስፖርት አውጥተን አቅም ሲኖረን አንድ ጓድ ወደ አውሮፓ ዘልቆ ሊያደራጅና ህዋሳት ሊያቋቁም ሞከረ። በዚያን ጊዜ የተመለመለ አንዱ ነው ዛሬ መስራች ነበርኩ ብሎ የሚለፈፈው። ምንያም አዳነም እህቱ ንግሥት አዳነ በሞስኮ ተማሪ ስለነበረች ወደዚያው ዘልቆ እሷንም ክፍሉ ታደሰንም ሲመለመል ያኔ ከነሱ ጋር ይሰሩ የነበሩት እነ ዓለሙ አበበም በሂደቱ ተጠቃለሉ። ዓለሙ አበበ ለደርግ ደጋፊና አባል ሆኖ በአዲስ አበባ ከንቲባነት በቀይ ሽብር ስንት ጓዶችን ያስጨረሰ ፋሽስት ሲሆን፣ ክፍሉ ታደሰ ራሱን መስራች አድርጎ ወሳጅና ዛሬም ካለው አንጃ ጋር የገጠመ ከወያኔም የሰራ ስለ ድርጅቱም መጽሐፍ ጻፍኩ ባይና በድርጅቱ ላይ ከባድ ጉዳት ያደረሰን ብተና ዛሬም ለሹሞቹ የሰገዱ አንጃዎች ጋር ሆኖ ያካሄደ ነው። የሱንም ባጭር ልቅጫውና ለዛሬ አልጀርስ ከተማ መጥተው ከተገናኙን ውስጥ እሱንም ዘሩ ከሸን መስፍን ሀብቱ ኃይሌ ፊዳንም ቢያንስ መጥቀስ እችላለሁ። ከኃይሌ ፊዳ ጋር ያካሄድነው ሁለት ሰፊ ውይይቶች ሁላችንም ሰባታችን በተስማማንባቸው ነጥቦች ዙሪያ ሲሆን ከሱ ጋር በብዙዎች ስንስማማ በሌሎች ደግሞ ከቶም ልንሰምራል ቻልንም አይደግዳ በትህትና የሚናገርና የበሰለ ሰው በመሆኑ ለብዙዎቻችን ታላቃችን ነበር በጥሞና ብናዳምጠው ባብዮትና አደረጃጀት በትጥቅ ትግል አስፈላጊነት ወዘተ ላይ ሆነ በዓለም አቀፉ የሶቪየት ቻይና ጠብ ወደ አንድ ወገን መዘንበሉ ያቋም ግዴታ ነው ያለውን አልተቀበልነውም ይብቻ አይደለም ለህዝብ ንቃትና ለለውጥ ዝግጁነትም ግምገማችን የተለያየ ነበር ዋሳችን በድኖ ስንፋሳችን እስቲገጣ ያው አካል ምስተበልቶት እስኪወጥ በዝምታ ለሰን ሸረሪት አድርሶበት ያውነቱ እስኪያከተም ትንታግ እሳት እስኪስለመለም ነበልባሉ እስኪጨልም እንጫለን እንጫለን እውነት ተውጣ ፈተታብብን ላለን መንጋጋ መንጋጨላችን በቦክስ በተደፍ ቢወልቅ በትንታግ የጠይታረር የራስ ጥላችን ቢሰነጠቅ በመራጃ ዘነዘና ጽኑ አጥንታችን ቢጨፈለቅ በሰይፍ በሰላ ፈንጃ ለምለም ስጋችን ቢጨቀጨቅ እንጫለን ደውነት ለሀቅ እንሞታለን እንጫለን ኤሎሄን ላለን ደም ስራችን ተበጥቶ ደማችን እንደ ውሃ ቢቀዳም ሰብአዊ ክብራችን ተገፎ በቁም ስቃይ ብንቃተትም ምድረስ ይሆል ታጉረን እመቀመቅ በንወርድም እንጫለን አንደክመም ከቶንም አንታክትም የሰው ልጆች ስቃይ ሪታ ረሃብ ርዛት ዋይታ እንደ ውዳቂ በያስፋልቱ መደፋቱ መሰጣቱ እስኪያበቃ ተቆቃው ምሬት ተቀቀን ዋይታው እስኪያበቃ እስኪያበቃ መረገጡ በባርነት መገሽረጡ በሸብጣፎት መሸጎጡ እንጫለን እንጫለን እንላለን እውነት ፍትህ እኩልነት ሰብአዊነት ነፃዊነት ያብል ይውጣ እንላለን እንጫለን እንጫለን እንጫለን